ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 15 2007 ዝግጅታችን ተጀመረ። ጤና ይስጥልን እንደምናመሻችኋል።
የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
የክራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው፣ ሁለተኛው ትምክህተኝነት ነው፣ ሶስተኛው በሃይማኖት ሽፋን የሚራመድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መፍጠር አለብን።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው የሰማችኋቸው። ትናንት በተካሄደ አንድ ስብሰባ ላይ ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባለን። ለዋና ዋና የምሽቱ ዜና ደግሞ አዲሱ
ምዕራብ ሐረርጌ ዞን በአብሮ ወረዳ ዝናብ ባለመኖሩ ነዋሪው ሕዝብ እርዳታ እየፈለገ መሆኑን ለቪኦኤ የደረሰን ዜና ያመለክታል። ሶማሊያ ያለው ሶስት የአፍሪካ ህብረት ተልእኮ ወታደሮች ባለፈው ወር ሲቪል ሶማሌዎችን በመግደላቸው ክስ ቀርቦባቸዋል የሚሉት ቀዳሚነት አላቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በምዕራብ ሐረርጌ ዞን በአብሮ ወረዳ በዝናብ እጥረት ምክንያት ነዋሪው ሕዝብ እርዳታ የሚያስፈልገው መሆኑን ነዋሪዎች ለቪኦኤ አፋን ኦሮሞ ክፍል ገልጠዋል። በምግብ እጥረት ምክንያት የተጎዱ ሕፃናት ግማሾቹ ወደ ገለምሶ ሆስፒታል መወሰዳቸውንና ሌሎቹ ደግሞ በጤና ኬላዎች እየተረዱ መሆናቸውን ይናገራሉ ነዋሪዎቹ። የገለምሶ ሆስፒታል አስተዳዳሪ አቶ አብደላ ዩሱፍ ግን በሬፈራል ወደ ሆስፒታሉ የተላኩት ሕፃናት በቁጥር ብዙ እንዳልሆኑ ተናግረዋል። የአካባቢው አስተዳደር ባለስልጣናት ለአፋን ኦሮሞ ክፍል ማብራሪያ ለመስጠት ቀጠሮ ቢሰጡም በቀጠሮ ሊገኙ አልቻሉም። ወደፊት የበለጠ ማብራሪያ ካገኘን ወይም ለማግኘትም ጥረታችን እንደምንቀጥል እንገልጣለን።
ሶማሊያ የሚገኘው የአፍሪካ ህብረት ተልእኮ አባላት የሆኑ ሶስት ወታደሮች ባለፈው ወር ሲቪል ሶማሌዎችን ገድለዋል የሚል ክስ ቀርቦባቸዋል። የአሜሪካ ድምፅ ራዲዮ ዘጋቢ ስቲቭ ባራጎና ያጠናቀረውን ዘገባ ዳነች ፍሳዬ ታቀርበዋለች።
የአፍሪካ ህብረት ኃይሎች ከሶስት ዓመታት በፊት ማርካ በተባለች የሶማሊያ ከተማ ሰርግ ላይ እንዳሉ ሰባት ሲቪሎችን ገድለዋል ሲሉ የአሚሶም ኃላፊ ማማን ሲዲኩ ገልጸዋል።
ድርጊቱ ተፈጽሟል። በጣም ያሳዝናል። በሚገባ ይመረመራል።
ሶስት የኡጋንዳ ሰላም ጠባቂ ወታደሮች በህግ ጥሰት እንደተከሰሱ ባለሥልጣኑ ገልጸዋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ከሶስት ሳምንታት በፊት በአሚሶም ካሚዮን ላይ የቦምብ ጥቃት ከተፈጸመ በኋላ የኡጋንዳ ወታደሮች ብዙ ቤቶች ውስጥ እንደገቡ ዘግቧል። በአንደኛው ቤት ታዲያ ወታደሮች ሴቶችንና ወንዶችን ከለያዩ በኋላ ስድስት ወንዶችን ገድለዋል። አራት ወንድማማቾች አባታቸውና አጎታቸው ነበሩ። ሰባተኛው ሟች ማን እንደነበር ሲዲኩ አልገለጹም። የአሚሶም አዛዥ ሌትናንት ኮሎኔል ጆናታን ሮኖ ኃይሎቻቸው በተደጋጋሚ እስላማዊው ቡድን ጥቃት የሚከፍትባቸው ቢሆንም ጥብቅ በሆነ ፕሮቶኮል ነው የሚንቀሳቀሱት ብለዋል።
የምንንቀሳቀስበት ድባብ ከባድ መሆኑን እንገነዘባለን። ያም ሆነ ይህ የሥራ መመሪያዎች አሉን። የእኛ ተግባር መመሪያዎቹ መተግበራቸውን ማረጋገጥ ነው።
ከቅርብ ጊዜያት ወዲህ የአፍሪቃ የሰላም ጥበቃ ኃይሎች ሲቪሎችን ይገድላሉ የሚሉ ወሬዎች ሲሰሙ ቆይተዋል። እነዛ ሁሉ እየተመረመሩ እንደሆነ የአሚሶም ኃላፊው ተናግረዋል። የአሚሶም አዛዥ ሌተናል ኮሎኔል ጆናታን ሮኖ የሶማሊያ ወታደራዊ ኃይል የአካባቢውና ፌዴራል አስተዳደር እንዲሁም የማርካ ማህበረሰብ በምርመራው ተግባር ይሳተፋሉ ብለዋል። ሁለት ሳምንታት ያህል ይፈጃል ተብሎ እንደሚጠበቅም ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን በሶሪያዋ ሆምስ ክፍለ ሀገር የሚገኝ አንድ ጥንታዊ የክርስቲያን ገዳም ማውደሙን የሶሪያ የመብት ተሟጋቾች ገልጠዋል። ነውጠኛው ቡድን ከወር በፊት በቁጥጥር ስር በአዋላት ቋሪያታን ከተማ አጠገብ የሚገኘው ቅዱስ ኤልየን ተብሎ የሚጠራው ገዳም በቡልዶዘር ሲፈራርስ የሚያሳይ ፎቶግራፍ በማኅበራዊ ድረገጾች ላይ ታይተዋል። በርካታ የቋሪያታን ከተማ ነዋሪዎች ከነውጠኛው ቡድን ጥቃት ለማምለጥ ሸሽተው የወጡ ሲሆን ቡድኑ ክርስቲያኖችን ጨምሮ ወደ 230 የከተማዋን ነዋሪዎች አግቷል። የሶሪያው የሰብአዊ መብት ተከራካሪ ቡድን እንዳመለከተው ከሆነ ነውጠኛው ቡድን 48 ያህል እስረኞችን በመልቀቅ 110 ታጋቾች ወዳሉባት ራቃ ከተማ ልኳቸዋል። ራቃ ጠንካራዋ የነውጠኛው ቡድን ይዞታ መሆኗም ይታወቃል።
የሶሪያ አማጽያን በተቀናጀ ጥቃት ወደ ዋና ከተማይቱ ደማስቆና የፕሬዚደንት ባሻር አልአሳድ ታማኝ ወታደሮች ወደሚገኙባቸው የጠፈር አካባቢዎች መግፋታቸውን መቀጠላቸው ተዘግቧል። በብዙዎቹ አስተያየት የፕሬዚደንት አሳድ አገዛዝ ከምንጊዜም በበለጠ ሁኔታ ወደ መንኮታኮት ተቃርቧል። የዩናይትድ ስቴትስ ባለሥልጣናት እንደሚናገሩት የመንግሥቱ ኃይሎች ስፋት ያለው ግዛት በአማጽያኑ ከተነጠቁ ወዲህ አሁን ባሉበት መስመር ከባድ ውጊያ እያካሄዱ ናቸው። መንግስቱ ከሩሲያና ከኢራን አነስተኛ መጠን ያለው መሳሪያና ገንዘብም እርዳታ እያገኘ መሆኑ እየተነገረ ነው። ስማቸው እንዳይገለጥ የጠየቁ አንድ የዩናይትድ ስቴትስ ወታደራዊ ባለሥልጣን የአገዛዙ ወገን የሆኑት ኃይሎች ተዳክመዋል፣ ዳሽቀዋል ማለታቸው ተጠቅሷል። ከዚህ ከሰሞኑ የተፋፋመ ውጊያ በፊትም የአሜሪካ ጦር አሳድ እያለቀላቸው ነው የሚል የግምገማ ሐሳብ መስጠቱ አይዘነጋም። የእርስ በርስ ጦርነቱ በቀጠለ ቁጥር አሳድ ተዋጊ መመልመልና ኃይሎቻቸውን ማስታጠቅ የማይችሉበት ደረጃ ላይ ይደርሳሉ፣ ማጠፊያውም እያጠራቸው ነው ሲሉ አንድ የዩናይትድ ስቴትስ ከፍተኛ ወታደራዊ ባለሥልጣን አስረድተዋል። በቅርቡ በደማስቆና ላታኪያ እንዲሁም በታርቱስ በመሳሰሉት የጠረፍ ከተሞች የተካሄዱት የተቃውሞ ሰልፎች ከአሁን ቀደም ደጋፊዎቻቸው የነበሩ ሺዓዎችን ጭምር በአሳድ ይበልጡ እየተከፉባቸው መምጣታቸውን ያመለክታል ተብሏል።
በሶሪያ መንግሥታዊ መገናኛ አውታሮች ዘገባ መሠረት በጎላን ተራራዎች በሚገኙ የሶሪያ ይዞታዎች ላይ የተካሄዱ የእስራኤል ሰው አልባ የአየር ጥቃቶች በትንሹ 5 ያልታጠቁ ሲቪሎችን ገድለዋል። ወደ ግዛቴ ለተተኮሰብኝ ሮኬት ጥቃት አጸፋ ነው ያለችው እስራኤል ስለተገደሉት ሲቪሎችም የእስላማዊ ጂሃዲስት አማጺ ቡድን አባሎች የሆኑ ፍልስጤማውያን ናቸው ብላለች። ዛሬ አርብ የተካሄደው ሰው አልባ የአየር ጥቃት ኢላማ ያደረገው ቆንቲራ ክፍለ ሀገር ውስጥ የሚገኘውን የአልኮም መንደር መሆኑም ታውቋል። ከዋና ቢሮ ከሎንዶን የሶሪያውን ጦርነት የሚከታተለውና ለሶሪያውያን ሰብአዊ መብት መከበር የሚከራከረው ቡድን የጥቃቱን መካሄድ አረጋግጧል። 2 የደማስቆ ተዋጊዎችን ጨምሮ በድምሩ 5 መሞታቸውንም አመልክቷል። የእስራኤል ወታደራዊ ባለሥልጣናት በሰጡት ቃል የአየር ጥቃቶቹ ዓላማ በትናንት 2 ገሊላ አውራጃ ላይ ሮኬት የተኮሱትን ለማጥቃት መሆኑን ተናግረዋል።
የቱርክ ፕሬዚደንት ረሲፕ ታይፕ ኤርዶጋን አስቸኳይ ምርጫ ለማድረግ መወሰናቸውን ዛሬ አርብ ይፋ አደረጉ። ፕሬዚደንቱ ከዚህ ውሳኔ የደረሱት የጣምራ ውይይቱ ስኬት ባለማሳየቱና በኩርድ ሽምቅ ተዋጊዎች ላይ የተወሰደው ወታደራዊ እርምጃም ውጥረት በመፍጠሩ መሆኑ ታውቋል። ጠቅላይ ሚኒስትር አህሜድ ዳቮቶግሉ ጥምር መንግሥት ለመመስረት ያደረጉት ጥረት ያልተሳካ ሲሆን ሙከራውም ቀደም ሲል በዚሁ ሳምንት ከሁለቱ ፓርቲዎች ጋር የተካሄደ ውይይት እንደነበር ታውቋል። ተንታኞቹ እንደሚሉት ከፒኬኬ የኩርድ ሽምቅ ተዋጊዎች ጋር በተቀሰቀሰው ግጭት ምክንያት በአሁኑ ወቅት ከፍተኛ ውጥረት ሰፍኗል። ባለፈው ሰኔ በተገኘው የሕዝብ አስተያየት መሠረት ድጋፋቸው የቀነሰው ፕሬዚደንት ኤርዶሃን የምክር ቤቱን አፈ ጉባኤ በመጪው ሰኞ ለማነጋገር አቅደዋል። ከዚያ በኋላ የአገሪቱን ምርጫ ቀደም ብሎ ለማካሄድም ሆነ ለማዘግየት ለሚደረገው ውሳኔ አመቺ ይሆናል ብለዋል።
የአፍጋኒስታን ባለሥልጣናት በሰጡት መግለጫ ታሊባን ነውጠኞች የአገሪቱ ምክትል ፕሬዚዳንት ጀኔራል አብዱል ራሺድ ዶትሱም ያሉበት ኮንቮይ ላይ ጥቃት ማካሄዳቸውን አመለከቱ። ምክትል ፕሬዚዳንቱ ላይ የደረሰ አደጋ እንደሌለም ባለሥልጣናቱ ጨምረው ተናግረዋል። የክፍለ ሀገሩ ፖሊስ አዛዥ ሰይድ ማሱድ ለቪኦኤ በሰጡት ቃል የምክትል ፕሬዚዳንቱ ኮንቮይ ጥቃት የተቃጣበት በሰሜናዊቱ ቋይሳር ክፍለ ሀገር በሚጓዙበት ወቅት ነው ብለዋል። የምክትል ፕሬዚዳንቱ ቃል አቀባይ ሱልጣን ፋይዚ በበኩላቸው የጀኔራሉ አጃቢዎች የአጸፋ ተኩስ ከፍተው 8 መግደላቸውንና 13 ማቁሰላቸውን ተናግረዋል። ታሊባን ስለተባለው ጥቃት እስካሁን መልስ አልሰጠም።
ባለፈው ነሐሴ 3 ተጀምሮ በሕዝባዊ አመፅ ምክንያት የተቋረጠው የፓርላማ ምርጫ በድጋሚ ሲካሄድ በ25ቱም ወረዳዎች የሚገኙ ድምፅ ሰጪዎች ወደ የጣቢያዎቹ እንደሚያመሩ ተነግሯል። ድጋሚው የድምፅ አሰጣጥ የሚካሄደው በመጪው ህዳር መግቢያ ሲሆን ያኔ የመጀመሪያው ፕሬዝደንታዊ ምርጫም እንደሚካሄድ ጊዜያዊው አስመራጭ ምክር ቤት ትናንት አስታውቋል። በአንዳንድ ወረዳዎች ምርጫውን እንደገና እናካሂዳለን ያሉት የምክር ቤቱ ኃላፊ ጊዜው ህዳር 12 መሆኑን አመልክተው ያኔ ደግሞ የመጀመሪያው ፕሬዝደንታዊ ምርጫ የሚከናወናል ብለዋል። ለፓርላማ ምርጫ የሚፎካከሩት ከ130 ፓርቲዎች የተውጣጡ ከ1800 በላይ ተወዳዳሪዎች መሆናቸውም ተገልጧል። የሄይቲው ምክር ቤት ባለፈው ጥር ከተበተነ ወዲህ አገሪቱ ሌላ ሸንጎ እንዳልነበራትም ታውቋል። ሌላ አዲስ ሸንጎ ሳይመሰረት ነበር የቀድሞዎቹ አባላት የጊዜ ገደብ ያለቀው። ለዜና የተያዘው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 15 2007 ምሽት ፕሮግራም ነው።
ሀገራችንን ሊበታትኑ የሚችሉ አጥፊ አመለካከቶች መወገድ አለባቸው ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሳስበዋል። የዘርና የሃይማኖት ልዩነትን የሚጠቀሙ ያሏቸውንም አንስተዋል። በዚህ የጠቅላይ ሚኒስትሩ ስጋት ላይ አንድ ምሁር አስተያየታቸውን ሰጥተውናል።
ይህንን ማን ፈጠረው ነው? ሲስተሚክ የሆነ አሁን ለጠቅላይ ሚኒስትሩ እንደ አዲስ ነገር ራሳቸው የፈጠሩት ነገር ስርዓታቸው የፈጠረው ነገር እንደ ባይታወር ሆኖ የመጣባቸው የእኛ ፋንታ ደግሞ እናስታውሳቸው ነው። ከእናንተ የተጀመረ ነው። ይሄ ነበር የተፈራው። አሁን አብቦ አንድ ደረጃ ደርሷል።
ዶክተር ዳኛቸው አሰፋ የቀድሞው የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ናቸው። በሁለተኛው አጋማሽ ይመጣሉ፣ ጠብቋቸው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሀገራችንን ሊበታትኑ የሚችሉ አጥፊ አመለካከቶች መወገድ አለባቸው ሲሉ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳስበዋል። የሌላ ብሔረሰብ ተወላጅ እንደ ጠላት የሚታይባቸው ቦታዎች ሲሉ አጥፊ ካሏቸው አመለካከቶች አንዳንዶቹን ለማሳየት አንስተዋል። ጠቅላይ ሚኒስትሩ ይህንን ንግግራቸውን ያደረጉት በሁለተኛው የእድገትና ትራንስፎርሜሽን እቅድ ላይ በተነጋገረ ስብሰባ ላይ ነው።
ጠንከር ያለ የሚመስለው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጻና ማሳሰቢያ የተለመደ የሚባል አይደለም። በቋንቋ ላይ የተመሰረተውን ፌዴራሊዝም እና የክልሎች አወቃቀር ከሚተቹ ወገኖች ግን እንደዚህ አይነት አስተያየት ይደመጣል። በብሔራዊ ደረጃ ከተለያዩ የህብረተሰብ ክፍሎች ጋር በተካሄደው የሁለተኛው የእድገትና የትራንስፎርሜሽን እቅድ ውይይት ላይ ጠቅላይ ሚኒስትሩ ሲናገሩ የዜጎች ተዘዋውሮ የመስራት መብት የማይከበርባቸው ቦታዎች መኖራቸውን ጠቆም አድርገዋል።
አንዳንድ ቦታ ላይ የሌላ ብሔር ተወላጅ እንደ ጠላት የሚታይበት ሁኔታ፣ ለመበዝበዝ የመጣ አውሬ ተደርጎ የሚታይበት ሁኔታ፣ አንዳንድ ቦታ ላይ ደግሞ እኔ ብቻ ነኝ ይህ ነገር መስራት የሚችለው ሌላ ሁሉ ትራሽ ነው የሚባል አመለካከት። እነዚህ አጥፊ አመለካከቶች መወገድ አለባቸው።
እናም ጠባብነት ሲሉ በጠቀሷቸው በዚህና በሌሎች ችግሮች ላይ ብሔራዊ መግባባት መፍጠር እንደሚያስፈልግ ጠቅላይ ሚኒስትሩ አብራርተዋል።
አንደኛው ብሔራዊ መግባባት መፍጠር ያለብን በህገ መንግስታችን ዙሪያ ብሔራዊ መግባባት እንድንፈጥር መስራት አለብን። ለየት አድርገን ከዚህ ስናወጣ ግን ቅድም በገለጽኳቸው ልማታዊ አስተሳሰቦች እና ያለንበት የፖለቲካ ኢኮኖሚ ሁኔታ ምን ይመስላል በሚለው ላይ መግባባት መፍጠር አለብን። ይሄ ፖለቲካ ኢኮኖሚ እንዳይፈጠር እንቅፋት በሚሆነው ጉዳይ ላይ የኪራይ ሰብሳቢነት አመለካከትና ተግባር ላይ በጽኑ መታገል እንዳለብን መግባባት መፍጠር አለብን። የኪራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው። ሁለተኛው ትምክህተኝነት ነው። ሶስተኛው በሃይማኖት ሽፋን የሚራመድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መፍጠር አለብን።
ይህ አመለካከት በዩኒቨርሲቲዎች አካባቢም እንደሚንጸባረቅ አቶ ኃይለማርያም አስረድተዋል።
አንዳንድ ጊዜ በየዩኒቨርሲቲዎቻችን የሚታዩ ብሔር ተኮር የሆኑ ስድቦች፣ አስተሳሰቦች፣ ንግግሮች አንድ የኦሮሞ ወጣትና አንድ የአማራ ወጣት ሁለት ግለሰቦች በተጣሉበት ኦሮሞና አማራ ተጣላ እየተባለ ሰው ይጣላል። ኦሮሞ ከኦሮሞም ጋር ይጣላል፣ ኦሮሞ ከአማራም ጋር ይጣላል፣ አማራም ከአማራ ጋር ይጣላል። አማራና አማራ ሲጣላ ምን ሊባል ነው? የወሎ ልጅ የጎጃም ልጅ ሊባል ነው? ኦሮሞ ከኦሮሞ ጋር ሲጣላ የወለጋ ልጅ የሀረር ልጅ ሊባል ነው? ነገር ግን ግለሰቦች ሲጣሉ ብሔር መልክ የሚይዝበት ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ። ይሄ የጥፋት ዘር የሚዘራው ከመምህራን ጀምሮ ነው። ተማሪዎች ላይ ሄዶ አርፎ ሲጓጩና ሲዋጉ ነው እንጂ የታዩት ከላይ ጀምሮ ነው ዘሩ የተዘራው። አንድ ጥናት የሆነ አንድ የውጭ ፕሮፌሰር ያጠናው ጥናት ነበር። ከጽዳት ሰራተኛ ጀምሮ እስከ ፕሮፌሰር ድረስ ዩኒቨርሲቲ ውስጥ ሰው ጠባብነት ላይ የተለከፈ ሰው የሚናገረው አንድ አይነት ነው። በተመሳሳይ መንገድ ትምክተኝነት ላይ የተለከፈው ደግሞ ከፕሮፌሰር ጀምሮ እስከ ጽዳት ሰራተኛ የሚናገረው አንድ አይነት ነው። ዴሞክራሲያዊ ብሔርተኝነትን የተቀበለው ግን እሱ ጉዳይ አይደለም ይላል። እሱ ጉዳይ አይደለም ሁላችንም እኩል ነን ብሎ ደግሞ ይመልሳል ከሁሉም ማለት ነው።
እናም እንደዚህ አይነት ሁኔታዎችን በተመለከተ መግባባት ያስፈልገናል ነው ያሉት ጠቅላይ ሚኒስትሩ።
ይሄ ልክፍት መነቀል አለበት። ይሄ ልክፍት ባለበት ልማታዊ ዴሞክራሲያዊነት ሊያብብ አይችልም። ስለዚህ እነዚህ አመለካከቶች መጨረሻቸው የብሔር ጥቅምም አይደለም፣ የሃይማኖት ጥቅምም አይደለም፣ የግል ጥቅም ነው። በዚች በሰላም ላይ ወጥቼ እኔ አንድ ቦታ ደርሳለሁ የሚሉ ሰዎች የሚያተራምሱት ትርምስ ነው እንጂ የብሔርም አይደለም፣ የሃይማኖትም ጥቅም አይደለም፣ የሃይማኖት ጉዳይም አይደለም። ዞሮ ዞሮ የኪራይ ሰብሳቢነት መሸሸጊያ ናቸው። ዞሮ ዞሮ አቋራጭ ወደ ስልጣን መምጫ መንገዶች ናቸው። ዞሮ ዞሮ በአቋራጭ ጥቅም ለማግኘት የሚካሄድባቸው ጎዳናዎች ናቸው፣ ገመዶች ናቸው። ይሄ አንድ በአንድ መቆራረጥ አለበት። እዚህ ላይ መግባባት መፍጠር አለበት። እዚህ ላይ መግባባት ካልተፈጠረ ልማታዊ ዲሞክራሲያዊነት የሚባል ከድህነት ወጥመድ ውስጥ ፈልቅቀን ይሄን ወጥመድ ወደ አሽቀንጥረን ጥለን ልንወጣ የምንችልበት እድላችንን ይዘጋል፣ ጉዟችንን ያስረዝማል። አልፎ ተርፎም ከእጃችን ከወጣ አገሪቱን ምስቅልቅል ውስጥ ይከታል።
ሃይማኖትን በተመለከተም የመቻቻልና አብሮ የመኖር ባህሉ ሊቀጥል ይገባል ሲሉ ነው አቶ ኃይለማርያም የተናገሩት።
ሃይማኖትን ሽፋን አድርገው የሚመጡ አክራሪነቶችም አጥፊ ናቸው። ብዙ ቦታ ላይ አገር አጥፍተዋል። ብዙ ቦታ ላይ ውድመት አምጥተዋል። ብዙ ቦታ ላይ አገሮች ወደ ዜሮ እንዲገቡ የማይመለሱበት ማጥ ውስጥ እንዲገቡ አድርጓቸዋል። ይሄ በእንጭጩ መቀጨት አለበት። የመቻቻል ባህላችን፣ አብሮ የመኖር ባህላችን፣ አብረን የመብላት፣ አብረን የመጠጣት፣ አብረን የመተሳሰብ፣ ተደጋግፈን የመኖር ኢትዮጵያዊ ባህላችን፣ መቻቻላችን ተጠብቆ እንዲቀጥል ማድረግ አለብን። እነዚህ ላይ መግባባት መፍጠር አለብን። እነዚህ አመለካከቶች ባሉበት ልማታዊ ዴሞክራሲያዊ ስርዓት መገንባት አይቻልም።
አንድ ኢኮኖሚያዊና ፖለቲካዊ ማህበረሰብ እንደዚሁም የተሳሰረ ኢትዮጵያዊነትና ልማታዊ ዴሞክራሲያዊ ስርዓት መገንባት ያስፈልጋል ብለዋል። በምሳሌ አስደግፈው የዘረዘሯቸውን ችግሮች ለመቅረፍ መንግስታቸው በትክክል ምን ሊሰራ እንዳቀደ ጠቅላይ ሚኒስትሩ አላብራሩም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁኝ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ። የተከበራችሁ አድማጮች፣ ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ማላዊ ዋና ከተማ ሊሎንግዌ ውስጥ 232 ኢትዮጵያውያን ታስረው እንደሚገኙ አዲሱ ወደ አንተ ልመለስ ነው። ከትናንት በስቲያ ዘግበህልን ነበረ። ከዛ ወዲህ ያገኘኸው ተጨማሪ መረጃ ይኖራል?
አዎ፣ የዚህን ጉዳይ መነሻ ያረኩት ባለፈው ጊዜ ስለ ኢትዮጵያውያኑ መረጃ የሰጡኝን ወይዘሮ ይሁዲት በላቸውን ነው። ዛሬ ምን አዲስ ነገር አለ፣ የተፈቱ ሳሉ ወይ ብዬ ጠይቄያቸው ነበር። እሳቸው እንደዚህ የሚል መልስ ሰጥተውኛል።
ዛሬ እነሱ ጋር ሁለት ቀን ሙሉ የዩኤንኤችሲአር ቢሮ ስታፎች አራት ሆነው ኢንተርቪው አደረጓል ብዙዎቹን። እንግዲህ ያው ብዙዎቹ በጣም ባይገርም መመለስ የሚፈልግ ነው
ወደ ኢትዮጵያ።
አዎ፣ በቃን ተንገፍግፈዋል። በቃ ምንም ነገር ይሻላል፣ ከዚህ ሀገራችን መግባት ነው የምንፈልገው የሚሉ ብዙዎች አሉ። ካምፕ ደግሞ ገብተው ያው እንደተለመደው ሊሞክሩ ነው መሰለኝ፣ ሰከንድ ራውንድ እድላችንን እንሞክራለን የሚሉም አሉ፣
ሁለተኛ ዙር እድል ለመሞከር።
ያው ካምፕ ተቀምጦ ትንሽ አገግማ ነው ያልኳቸው። እኔ መቼም አሁን አቅምም የለ ብላችሁ መንገድ እንግባ ብላችሁ ብትሉ መንገድ ትሞታላችሁ። ስለዚህ ካምፕ ግቡና አገግሙ እንደ ሰው ብሉ ጠጡና ትንሽ ሰውነትና አቅም ሲኖራችሁ ከዛ በኋላ 50-60 ሰው ሆናችሁ የምትሄዱትን ትታችሁ 5-6 የሆናችሁ ትያላችሁ ለመውጣት ሞክሩ። ብር ዝሩ ነው ሰው አይን የምትገቡትና እንትን ትላንትና ባይገርም እንደገና ጋዜጣ ላይ ካሮንጋ የሚባል ቦታ አለ። ካሮንጋ የታንዛኒያና የማላዊ ቦርደር ነው። ካሮጋ ቦርደር ላይ 90 ኢትዮጵያኖች ተይዘው ታሰሩ የሚል ጋዜጣ ላይ ወጥቶ አየሁ ትላንት።
ካምፕ ገብተው አገግማችሁ 5-6 ሆናችሁ ሄዱ የሚሏቸው የት ነው ከዛ የምሄዱት?
ሳውዝ አፍሪካ ነው መሄድ የሚፈልጉት ናቸው እኮ አሁንም ካምፕ የገቡት ኢንተርቪው ተደርገዋል።
ሁለት አይነት ነው ማለት ነው ካምፕ የሚገቡት፣ ያው ትንሽ እዛ አገግመው ወደ ደቡብ አፍሪካ ጉዟቸውን ለመቀጠል ነው።
ኤግዛክትሊ።
ሌሎቹ ደግሞ አገር እንመለሳለን የሚሉ ናቸው።
እነሱ ደግሞ አይኦኤም ሊረዳቸው የተዘጋጁ እንግዲህ አይኦኤም ቃል ገብቷል። ምንድን የደካማ ሽማግሌዎችና አቅማቸው የደከመ የተጎዱ ጤንነት አሁን 6 ልጆች ቲቪ ይዟቸዋል። እዛው ነው ይሄ ቲቪ የያዛቸው። ለብቻ ትሪት እየተደረጉ ነው። እነሱን ምናምን እንወስዳለን ባዮች ናቸው። አይኦኤም
መሳፈሪያቸውን አይኦኤም ነው የሚችለው ወይንስ ደግሞ
ይከፍላል? አዎ ይከፍላል። ባጀት አለ ለእንዲህ አይነት ነገር ነው የሚሉት እነሱ።
ወይዘሮ የውዲትን አመሰግናለሁ። እዚያው ማላዊ ወደሚገኘው የአይኦኤም ቢሮ ደውዬ ኃላፊውን ባገኛቸውም ለኢንተርቪው የሚመች ቦታ አይደለሁም ብለውኛል። ሆኖም አንደኛ በአጠቃላይ ኢትዮጵያውያኑ 232 ብቻ ሳይሆኑ 300 ናቸው። እስካሁን 193ቱን ቃለ መጠይቅ አድርገንላቸው ወደ ሀገር እንደሚመለሱ አረጋግጠውልናል። የተቀሩትን ደግሞ ሰሞኑን ቃለ መጠይቅ አድርገን እንወስናለን። እነዚህ በሙሉ ግን ኢትዮጵያውያን ለመሆናቸው ማረጋገጫ ስለምንፈልግ ለምን ከሶማሊያ የሆኑ ከኤርትራ የሆኑ በደንብ ስለማንለይኛ ናይሮቢ ከሚገኘው የኢትዮጵያ ኤምባሲ የሚያጣራና የሚነግረን ኢትዮጵያዊነታቸውን የሚነግረን ሰው እየጠበቅን ነው ብለዋል። ኤምባሲውም 2 ሰዎች እየላከላቸው መሆኑን ተገንዝቤያለሁ። ነገሩን ሰፋ አድርጎ ለማየት ወደ ኬንያ የኢትዮጵያ ኤምባሲ ደውዬ ኃላፊውን በቀደም ያቀረብኳቸውን አላገኘውም። አዲስ አበባ ወደሚገኘው የአይኦኤም ቢሮም ደውዬ ነበር። ዛሬ አርብ ከሰዓት በኋላ ስራ ላይ የሉም ብለውኛል። ከሰኞ የእሳቸውንም የማላዊውንም አይኦኤም ኃላፊ ደግሞ ይሄ ድንበር የለሽ ሐኪሞች የሚባሉት የነገሩኝም አለ እሱንም ይጣጣቃለን። የታሳሪዎችንም ሁኔታ የሚለይ ጥሩ ሰፋ ያለ ዘገባ ሰኞ ለማቅረብ ሞክራለሁ።
አመሰግናለሁኝ አዲሱ። አሁን ወደ ተከታዩ ዘገባችን እናልፋለን። የደቡባዊ አፍሪካ አገሮች የልማት ማህበረሰብ ወይም በመጻር ሳድክ ይባላል በያዝነው ሳምንት ባካሄደው ጉባኤ በአህጉሪቱ ክፍል ባለው የሰብአዊ መብቶች አያያዝ ዙሪያ ትኩረት ባለማድረጉ የሰብአዊ መብቶች ተሟጋች ድርጅቶች በጉባኤው የተሳተፉትን መሪዎች ክፉኛ እየወቀሱ ነው። ሰባስቲያን ሞፉ ከሐራሬ ባጠናቀረው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅቶች አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች እንዳመለከቱት በእንግሊዝኛው ምህጻረ ቃል ሳድክ በመባል የሚታወቀው የደቡባዊ አፍሪካ አገሮች የልማት በይነ መንግስታት አባል አገሮች ቢያንስ የስድስቱን የአንጎላን፣ የሌሴቶን፣ የስዋዚላንድን፣ የደቡብ አፍሪካን፣ የዛምቢያንና የዚምባብዌን የዜጎች የሰብአዊ መብት አያያዝ የሚመለከት ረጅም ጊዜ የዘለቀ አሳሳቢ ጉዳይ እናገኛለን። 15ቱ የንዑስ አህጉራዊ ማህበር አባል አገሮች በቦትስዋናው ጉባኤያቸው መዝጊያ ባወጡት መግለጫ ሰብአዊ መብት የሚለውን ሀረግ ጨርሶ ከማንሳት ተቆጥበዋል። ይሄም ነው ሁለቱን የሰብአዊ መብት ተሟጋች ድርጅቶች የቀረቡትን ክሶች ተገቢውን ትኩረት ሰጥተው አልተመለከተም፣ አልመረመረም በሚል ሳድቅን እንዲከሱ ያበቃቸው። ዲዋ መቫንጋ በሂዩማን ራይትስ ዋች የአፍሪካ ጉዳዮች የጥናት ባለሙያ ናቸው።
What is clear is that the summits have become an old boys club where the leaders protect each other and look at
ግልጽ የሆነው ነገር ምንድነው? የደቡባዊ አፍሪካ የልማት ማህበረሰብ ሳድክ መሪዎቹ የዜጎች መብቶች አያያዝ የሚሻሻልበትን ሁኔታ ከማረጋገጥ ይልቅ አንዳቸው የሌላውን የሚሸፋፍኑበትና ጥቅሞቻቸውን ለማስጠበቅ የሚጥሩበት የወዳጆች ቡድን እየሆነ መምጣቱ ነው። ለምሳሌ በርካታ ያረጁና ያፈጁ ሕጎችን በመጠቀም ጋዜጠኞችን የሚያፈን አሰራር የተገበረችው አንጎላ ጉዳይ አለ። መብታቸው ሊጠበቅ የሚችልበት ዕድል ስለመፈጠሩ አንዳችም ምልክት የለም።
በቦትስዋናው የሳድግ ጉባኤ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ የአንድ ዓመት የቡድኑ ሊቀመንበርነት ዘመን ማብቃት ይፋ ተደርጓል። ተቃዋሚዎችን በማፈንና የምርጫ ውጤቶችን በማጭበርበር ከሚወነጀሉት ረዥም ዘመን የዘለቀና ሰፊ የመብቶች ጥሰት ታሪክ ያላቸው የሚስተር ሙጋቤ አመራር ዘመን አንዳች ፍሬ ያስገኝ ወይም ይገኝ ዘንድ የመብት ተሟጋች ቡድኖቹ ያሳደሩት ተስፋ አልነበረም። ዴፖርስ ማሁቻ በአምነስቲ ኢንተርናሽናል የደቡብ አፍሪካ ፕሮግራሞች ዲሬክተር ናቸው። አዲሱ የሳድቅ ሊቀመንበር የቦትስዋናው ፕሬዚዳንት ኢያን ካሄማ እህ ብለው የመብት ተሟጋች ቡድኖችን ስጋት ይሰማሉ የሚል ተስፋ እንዳደረባቸው ይናገራሉ።
As the leader of SADC, we believe that President Ian Khama must work with his fellow regional leaders to try and find
President Ian Khama በስልጣን ዘመናቸው ከዚህም እንዳይከፋ በሚያሰጋውና በየአገሮቹ እየታየላለው የሰብአዊ መብቶች ቀውስ ዘላቂ መፍትሄ ለማበጀት ከአህጉሪቱ መሪዎች ጋር ተባብረው ለመስራት ይጥራሉ ብለን እናምናለን። ለምሳሌ ዚምባብዌ ውስጥ ያለውን ብንመለከት ፖሊስና ሌሎች የጸጥታ ኃይሎች ተቃዋሚዎችንና ድምጻቸውን ለማሰማት የሚሞክሩ ወገኖችን ለማዋከብ የሚንቀሳቀሱበት ሁኔታ ነው ያለው። የተቃዋሚው የኢታይ ዛማራ እጣ አሁንም ያሳስበናል።
ዛማራ ካለፈው መጋቢት አንስቶ የገቡበት ያልታወቁ በዚምባብዌ የዲሞክራሲ አቀንቃኝነታቸው የሚታወቁ ናቸው። ከመሰወራቸው ጥቂት ቀናት አስቀድሞ ሐራሬ ውስጥ ፕሬዚዳንት ሙጋቤ ከስልጣን እንዲወርዱ የጠየቁበትን የተቃውሞ ሰልፍ መርተዋል። እስካሁን ከአፍሪካ መንግስታት አንዳቸውም የገቡበት ያልታወቀውን የተቃዋሚ መሪ ሁኔታ አንስተው ያነሱት ወይም የገለጡት ስጋት አልነበረም።
ክቡራትና ክቡራን አድማጮቻችን አሁን ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል። አዲስ አበባ ላይ በስቱዲዮ ሰዓታችን አቆጣጠር መሰረት አንድ አጥር ያለ መልእክት አለን። እዚህ ስቱዲዮአችን ውስጥ ትዝታ በላቸውን በእንግድነት ጋብዘናታል። ለዛሬ እንግዳችን እንኳን ደህና
መጣችሁ።
ትዝታ የኢትዮጵያ የውጭ ጉዳይ ሚኒስትርን ለዛሬ የጥያቄው መልስ ይዘሽ ለመቅረብ ስትዘጋጅ ነበር ሰሞኑንና ያለሽበት ሁኔታ ምን ይመስላል አሁን?
አዝናለሁ። ለጥያቄው መልስ ዝግጅታችን እንደተለመደው ዛሬ ከፊል አንድ ይቀርብ ነበረ፣ ከፊል ሁለት ደግሞ በስፋት ይቀርብ ነበረ።
እንደዛም ያልቀር ነው ለቅዳሜ
ምሽት ዶክተር ቴዎድሮስን ሳናገኛቸው ቀርተናል። አነጋግረናቸው ነበር። ፕሮግራም ላይ ለመቅረብ ቃል የገቡልን በወዲያኛው ሳምንት ነበር። ባለፈው ሳምንት እንደማይመቻቸው የዳያስፖራ ስብሰባ እንደሚካሄድና እንደሚሳተፉ ገልጸውልን እዛ ላይ በዚህ ሳምንት እንደሚቀርቡ ተስማምተን ነበር። ነገር ግን ከማክሰኞ ጀምረን ሌት ተቀን ነበር ስልካቸውን የምንደውለው። እስከ ዛሬ ከጠዋቱ 10 ሰዓት በዋሽንግተን አቆጣጠር ወይንም በኢትዮጵያ ሰዓት በ11 ሰዓት ድረስ ተስፋ አልቆረጥንም ነበረ እና ግን ወደፊት እንደሚቀርቡ ተስፋ እናደርጋለን።
ስለዚህ በጥረትሽ ትቀጥያለሽ ማለት
ነው? በጥረቴ እቀጥላለሁ። በዚህ አጋጣሚ ሰለሞን በጣም 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 ብዙ የጥያቄው መልስ ዝግጅት ከተጀመረ ጊዜ ጀምሮ ታይቶ የማይታወቅ ቁጥር ያለው ጥያቄ ደርሶናል። በኢሜይል በድምጽ እንዲሁም ደግሞ ስልካቸውን ልከውልን ቀጥታ አሳቸውን ለማነጋገር የፈለጉ በርካታ ነበሩ። ይቅርታን ጠይቃለን። በሚቀጥለው ሳምንት እንቀጥላለን፣ እንሞክራለን ዶክተር ቴድሮስን ለማግኘት።
ስለዚህ ጥያቄዎች ያሏቸው አድማጮቻችን አሁንም ጥረታችን እንዳለ ስለሆነ ያላካችሁ ይህንን እድል ተጠቅማችሁ መላካችሁ እንድትቀጥሉ እንጠይቃለን። እኛም ዶክተር ቴድሮስም ይህንንም መልእክት ይሰማሉ፣ መልስም ይሰጡናል ብለን ተስፋ እናደርጋለን። እናመሰግናለን ትዝታ ስለተገኘሽ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭት ይቀጥላል።
ልዩ ዘገባ ነው የሚቀጥለው። የተከበራችሁ አድማጮች፣ ቀደም ሲል በዕለቱ አብይ ርዕስ እንደሰማችሁት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በሁለተኛው የትራንስፎርሜሽንና የእድገት እቅድ ላይ በተነጋገረ ስብሰባ ላይ ሀገሪቱ ውስጥ ይታያል ያሉትን የጎሳና የሃይማኖት መከፋፈል ችግር አስመልክቶ የተናገሩትን ዘግበናል። ቀንጨብ አድርገን እናስታውሳችሁ።
የክራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው። ሁለተኛው ትምክህተኝነት ነው። ሶስተኛው በሃይማኖት ሽፋን የሚራመድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መፍጠር አለብን። ይሄ የጥፋት ዘር የሚዘራው ከመምህራን ጀምሮ ነው። ተማሪዎች ላይ ሄዶ አርፎ ሲጓጩና ሲዋጉ ነው እንጂ የታዩት ከላይ ጀምሮ ነው ዘሩ የተዘራው።
ይህንን የጠቅላይ ሚኒስትሩን ስጋትና አባባል አስመልክቶ በችግሩ ላይ ሰፊ ጥናት አድርጌያለሁ የሚሉትን የአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ዶክተር ዳኛቸው አሰፋን ጽዮን ግርማ ማምሻውን አነጋግራቸው ነበር።
በዚህ ንግግራቸው የትምክህተኝነት በሃይማኖት ሽፋን የሚደረግ አክራሪነትና ጠባብነት የዲሞክራሲያዊ ዲሞክራሲያችን ላይ እንቅፋት እየሆነ ነው በሚል አስተያየት ሲሰጡና ሲናገሩ ተደምጠዋል። ይህንን ነገር ማን የፈጠረው? ዓለም ከተባለ እንዴት ነው የተፈጠረው? ይህንን ነገር ከስርዓቱ ጋር ለይተን ማየት እንችላለን ካለ
እሺ። ጽዮን፣ እኔ እስከሚገባኝ ድረስ ደህና አድርገሽ እንደጀመርሽው ይሄ ሲስተሚክ የሆነ ከስርዓቱ ጋር የተገኘ ነገር ነው። አሁን ወደ እነሱ ጋር መጣ፣ ጎልቶ መጣ። ይሄ አብዮታዊ ዲሞክራሲ የሚለውን ቋንቋ እኔ መቼም ልረዳው አልችልም፣ ይሄ ልማታዊ የሚባለው። ሆኖም ግን ዩኒቨርሲቲዎቹ መናኸሪያ እንደሆኑ ከዚህ ቀደምም በጽሁፍም በምንም ለማሳየት ተሞክሯል። ወደ ዩኒቨርሲቲ የሚመጡት ወጣት ልጆች ትንሽ ብሔረተኝነት፣ ትንሽ የሃይማኖት ጎጠኝነት፣ ትንሽ አንዳንድ ነገር ይዘው ይመጡና ዩኒቨርሲቲ ግራጁዌት ሲያደርጉ በጣም አድጎ ጎልምሶ አብቦ ግራጁዌት ያደርጋሉ ነው ነገሩ። ይሄንን ማን ፈጠረው ነው? ሲስተሚክ የሆነ አሁን ለጠቅላይ ሚኒስትሩ እንደ አዲስ ነገር ራሳቸው የፈጠሩት ነገር፣ ስርዓታቸው የፈጠረው ነገር እንደ ባይታወር ሆኖ የመጣባቸው የእኛ ፋንታ ደግሞ ልናስታውሳቸው ነው፣ ከእናንተ የተጀመረ ነው። ይሄ ነበር የተፈራው። አሁን አብቦ አንድ ደረጃ ደርሰዋል። በአንድ በኩል አፕሪሼት ላደርጋቸው ፈልጋለሁ፣ ይሄንን ነገር እንዲህ ያለ ችግር አለ ማለታቸው። በሌላ በኩል ግን የራሳቸውን የፖለቲካ ስርዓት ከዚህ ለይተው ግን ዲሶሼት አድርገው እኛ እኮ አላወቅንም እንደዚህ ያለ ደረጃ ተደርሷል የሚለውን ነገር ለምን በአሁኑ ጊዜ ይሄ ተባለ የሚለው በጣም የሚገርም ነገር ነው። ኢህአደግ የሚገርም ነገሮች እያደረጉ ነው። ከነኚህ ልጆች መፈታት ጨምሮ ነው አርቢትረሪ የሆኑ ነገሮች ነው ያሉ። ትምክተኛ የሚለው ኮድ ወርድ ነው። የተወሰነ ኤትኒ ግሩፕ አታክ ለማድረግ የሚወጣ ቃል ነው። ጽንፈኛ ወይም ደግሞ አክራሪነት ሽፋን የሚባለው ይሄም ደግሞ የተወሰነ ሃይማኖት አታክ ለማድረግ የሚመጣ ነው። መቼም ይሄን የሸር አላረግ እነኚህን ቃላቱ ትምክተኛ በሃይማኖት ሽፋ ምናምን የሚባለው በጣም አንዲሞክራቲክ የሆኑ ዲስኮርሶች ናቸው። እና ባጭሩ ማንሳታቸው ተገቢ ነው፣ ጥሩ ነው፣ በጎ ነገር ነው። ምንም እኮ ነገር የለውም። ግን የት ቦታ ነው? እና አንድ ተረት አለ በሀገራችን እኮ ጅራፍ ራሷ ገርፋ ራሷ ትጮሃለች አይነት ነገር ነው። ማንሳታቸው ደስ ብሎኛል በእውነት ነው። ምንም ጥርጥር እኔ ያንን ሀሳብ በምጽፍበት ጊዜ የዛሬ አመት ከፕሮፌሰር ባየ የወሰድኩት ነው አሉኝ ነው በቃ አሉታዊ የሆነ ነገር ልጆቻችን እያስተማርን ግራጁዌት እያስደረግን ነው ብለዋል። ያ ሆኖላቸዋል። በቃ
በንግግራቸው ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በንግግራቸው ላይ ይህ ዘር የተዘራው ከመምህራን ጀምሮ ነው፣ በኋላ ላይ ተማሪዎች ጋር ደርሶ እናየዋለን እንጂ ከላይ ጀምረን ስናየው ዘሮ የተዘራው ከመምህራን ጀምሮ ነው ይላሉ። እና ይሄንን ንግግራቸውን ስናየው ይሄ ነገር በመምህራን
ምንም እኮ ጥርጥር የለውም እኮ መምህራኑ እኮ ነው መምህራኖቹ ሹመት የሚሾሙት በብሔርና በጎሳ አይደለም እንዴ? ምንም እኮ ያለቀ ነገር እኮ ነው። ያንን ሪፍሌክት ያደርጋሉ እኮ ሲበሉ ምግብም ለብቻ፣ ኦሮሞ አስተማሪዎች ለብቻ፣ እከሌ አስተማሪ ለብቻ፣ እከሌ ቆሞ ነው የሚያወሩት እኮ። አንድ የሚያገናኛቸው ኮመን ፋክተር ቢሆን በሙሉ እንጀራ ይበላሉ። የሚያስቀኝ ነገር እሱ ነው። ካፌቴሪያ የሚበሉት ነው የሚያገናኛቸው እንጂ በጠቅላላ በቃ እዛ ነው 7 ዓመት ያየሁት እና በጣም የሚያሳዝን ነው። እውነት ነው ግን ሲስተማቲክሊ የተፈጠረው እኮ ነው። ኢቮልቭ አድርጎ የመጣ እኮ ነው። ሲሆን ኢህአደግ እኮ የዘራውን እኮ ነው አሁን እየለቀመ ያለው። ለእነሱ አብዮታዊ ዲሞክራሲ ወይም ልማታዊ ዲሞክራሲ መሰናክል ሆነ አላውቅም። እኔ እንደውም ልንገርሽ፣ ከዚህ ንግግር የፓወር ስትራግሉ አሁን አንድ ደረጃ እየደረሰ ስላለ እኔ ከራሳቸው ከውስጥ ግን ውጭ አላየውም። እንጂ ለሀገራችን የበጎ ነገር ነው ይሄ አስቸገረን ከሚል አይደለም። ይሄ በኢህአዴግ ቋንቋ ያለ የፓወር ስትራግል አባብ ከሆነ ከፓርቲ ፖለቲክስ ወጥቶ ለኢትዮጵያ ሕዝብም አፒል ለማድረግ የሚደረግ እንቅስቃሴም አድርጌያዋለሁ። እኔ እንደዚህ ነኝ፣ እኔ ሰፋ ያልኩ ነኝ፣ ጎጠኞች ግን አሉ እና እኔ ይህንን ነገር አልፈልግም። ይሄን ዲሬክሽን እንዴት መጣሁን? ይሄ እኛ ስንጮ ነበርኩ ይሄንን እያልን በአንድ በኩል ያን አያ ይታየኛል። አሁን ይኸው እንግዲህ ማን ነው ፕራይም ሚኒስተር የሚሆነው ማን ነው ይሄ ላይ ስላለ እንደሚመስለኝ እንደውም በአንድ በኩል እሳቸው እኔ እንደዚህ ነኝ ሰፋ ያልኩ ነኝ ግን ጠባቦች አሉ ከመሀላችን አይነት ነገር ነው። እንደዛም ሊታይ ይችላል እኮ አልኩሽ እኮ። ይሄ የመጣው ኮንቴንሽን አለ በመሀል። አንዳንድ ጊዜ እኮ የፖለቲካል ትግል ሲመጣ ወጣትና ህዝብ ሞቢላይዝ ማድረግ ትፈልጊያለሽ። አሁን እኮ ይሄ ንግግር እንዴት ነው ጎጠኝነት በዛ፣ ጎሰኝነት በዛ፣ የብሔር ነገር በዛ። ይሄ እንዴት ነው ይወጣ ይቻለዋል? በሌላ በኩል ደግሞ የታሰሩ ይፈታሉ። የሚገርም ነገር እየተካሄደ ነው። እኛ ልናገኘው አንችል።
ዶክተር ዳኛቸውን ለጊዜያቸው እናመሰግናለን። አድርጌያለሁ በሚሉ ጥናት ላይ ወደፊት ሰፋ ያለ ማብራሪያ እንደሚሰጡን ተስፋ እናደርጋለን።
ገልጸውልናል እንስላለን ብለዋል።
እሺ፣ ተከታዩ
በአዳነች ፍስሐዬ እየተዘጋጀ የሚቀርበው አፍሪካ በጋዜጦች ነው።
መልካም
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ሲጃራ ማጨስ እየቀረ መሆኑ ተገለጸ፣ ጃፓን ለአፍሪቃ እድገት ትሪሊዮን የን ለመስጠት ማቀዷ ታወቀ፣ የቻይና የገንዘብ ዋጋ መውረድ በአፍሪቃ ላይ የሚኖረው ተጽዕኖ የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። የኢትዮጵያ ቡና ቤቶችና ባሮች ከሲጃራ ንጹህ እየሆኑ መሆናቸውን ሜይል ኤን ጋርዲያን የተባለው ድረገጽ ሲዘግብ መቀለ ከተማን እንደ ምሳሌ ይጠቅሳል። በመቀለ ከተማ ባሮችና ቡና ቤቶች ሞቅ ያሉና በሰዎች የተሞሉ ናቸው። ሆኖም እንደ ድሮው በሲጃራ ጭስ የታፈኑ አይደሉም ይላል ዘገባው። ሕሪቴ የተባሉ ሰው በሚበዛበት መንገድ ላይ ያለ ባር ባለቤት ታዲያ ጥሩ ነገር ነው፣ በእርግጥ አንዳንድ ደንበኞች ደስተኞች አይደሉም፣ ነገር ግን ሲጃራ እንዳያጨሱ ሲነገራቸው በአቀራረብ ዘዴም ላይ ይወሰናል ማለታቸውን ዘገባው ጠቅሷል። የአፍሪቃ የካንሰር ማህበር ባደረገው ጥናት መሰረት እንደ አውሮፓ አቆጣጠር ከ1990 እስከ 2010 ዓ.ም ባለው ጊዜ በአፍሪቃ ከደቡብ አፍሪቃ በስተቀር በ70% ከፍ ብሏል። እስከ 2030 ዓ.ም ባለው ጊዜ በ10 ዓመታት ውስጥ ማለት ነው ሲጃራ የሚያጨሱ አፍሪቃውያን ብዛት በ40% ሊጨምር እንደሚችል ጥናቱ አመልክቷል። ኢትዮጵያ ሲጃራ ማጨስን በማገድ ረገድ የመጀመሪያዋ የአፍሪቃ ሀገር ባትሆንም እስካሁን ባለው ጊዜ ለማስከበር ከሚሞክሩት ጥቂት ሀገሮች አንዷ ናት። የኬንያ መዲና ናይሮቢ ማጨስ የሚቻልባቸው ቦታዎችን ለይታለች። መንገድ ላይ ማጨስም ክልክል ነው፣ ሆኖም ሕጉ በሰፊው ይጣሳል ይላል ሜይልን ጋርዲያን ላይ የወጣው ዘገባ። በርካታ የአፍሪቃ ሀገሮች በአደባባይ ማጨስን ሙሉ በሙሉ አግደዋል። የዓለም የጤና ድርጅት እንደሚለው ኡጋንዳ በቅርቡ ከማናቸውም ህዝባዊ ቦታዎች 50 ሜትር ክልል ውስጥ ማጨስ ክልክል እንዲሆን አድርጋለች። ይሁንና ህጎቹ ብዙም አይከበሩም በማለት ዘገባው ያወሳል። በዓለም ዙሪያ ካሉት ከአንድ ቢሊዮን በላይ የሚሆኑ አጫሾች ወደ 80% የሚጠጉት ዝቅተኛና መካከለኛ ገቢ ባላቸው ሀገሮች የሚኖሩ ናቸው። ስለሆነም በእነዚህ ሀገሮች ከሲጃራ ማጨስ ጋር የተያያዙ በሽታዎችና ሞቶች እንደሚበረቱባቸው ዘገባው ጠቅሷል። በዓለም የጤና ድርጅት ዘገባ መሰረት በዓለም ደረጃ እነሱ ራሳቸው ሲጃራ ሳያጨሱ ከሚያጨሱ ሰዎች በሚቦኑባቸው ጭስ ምክንያት በየዓመቱ የሚሞቱት ሰዎች 600,000 እንደሚሆኑ ሜይል ኤን ጋርዲያን ድረገጽ ጠቅሷል። የኢትዮጵያ ፓርላማ ሲጃራ በአደባባይ እንዳይጨስ የሚያግድ ሕግ ያወጣው ባለፈው ዓመት ሲሆን ሕጉን በማስከበር ረገድ መቀለ የመጀመሪያዋ ከተማ እንደሆነች ዘገባው ያወሳል። 200,000 ሕዝብ በሚኖርባት መቀለ ካለፈው ጥር ወር አንስቶ በቡና ቤቶች፣ ምግብ ቤቶች፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም በባህላዊ በስፖርትና ሃይማኖታዊ ማዕከሎች ውስጥ ሲጃራ ማጨስ ታግዷል። ይህን ሕግ የጣሰ ሰው 1,000 ብር ይቀጣል። ሰው ማጨስ አቁሟል፣ ብዙ የሚያጨስ ሰው አይታይም ሲሉ የከተማይቱ የጤና ጥበቃ ኃላፊና ህጉ እንዲወጣ ካስተባበሩት አንዱ የሆኑት አቶ ተክላይ ወልደ ማርያም ገልጸዋል። ተላላፊ ያልሆኑት በሽታዎች ብዛት እየጨመረ ነው። ከነሱም አንዱ ካንሰር ነው። ስለሆነም በአደባባይ ሲጃራ ማጨስን ማቆም ያስፈልጋል ሲሉም እንዳከሉበት ሜይል ኤን ጋርዲያን ድረገጽ ጠቁሟል። የጃፓን ታይምስ ጋዜጣ ድረገጽ በበኩሉ የመንግስትን ምንጭ ጠቅሶ በዘገበው መሰረት ጃፓን ከመጪው ዓመት አንስቶ በሶስት ዓመታት ውስጥ 1 ትሪሊዮን የን የሚሆን ገንዘብ ለአፍሪቃ እድገት የመስጠት ዓላማ አላት። የጃፓን መንግስት ስለ ገንዘቡ እርዳታ የሚያስታውቀው በመጪው ዓመት ኬንያ እንዲደረግ በታቀደው የጃፓንና የአፍሪካ ዓለም አቀፍ ጉባኤ እንደሆነ ድረገጹ አውስቷል። በተፈጥሮ ሀብት በበለጸገችው አፍሪካ የቻይና ተጽዕኖ እየበረታ በሚሄድበት በአሁኑ ወቅት ጃፓን ለአፍሪካ የምታደርገው እርዳታ እየጨመረ መሄዱን፣ የምትሰጠው እርዳታም ከመሠረተ ልማት ዝርጋታ ወደ እርሻና ምግብ ዘርፍ እየለወጠችው መሆኗን ድረገጹ ጠቅሷል። ቀጣዩ ስለ አፍሪካ ልማት የሚካሄደው ጉባኤ በአፍሪካ ምድር የሚደረገው ለመጀመሪያ ጊዜ ነው። በርካታ የጃፓን ኩባንያዎች ምርቶቻቸውንና ቴክኖሎጂዎቻቸውን ለማቅረብ በጉባኤው ለመገኘት ማቀዳቸውን ዘገባው ገልጿል። ጃፓንና ቻይና እንደሚያደርጉት ሁሉ ዩናይትድ ስቴትስ፣ ህንድና ደቡብ ኮሪያም ከአፍሪካ ሀገሮች ጋር ተመሳሳይ ጉባኤዎች እያደረጉ ናቸው። በአፍሪካ ልማት ላይ ያለው ተቀናቃኝነት በዚህ መልክ እየተበራከተ መሆኑን ጃፓን ታይምስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሲኤንኤን ድረገጽ ላይ የወጣ ጽሑፍ ደግሞ የቻይና ማዕከላዊ ባንክ የሀገሪቱን ገንዘብ ዋጋ እንዲቀንስ ማድረጉን ገልጾ የቻይና የልማት ውሳኔ ለአፍሪካ ወሳኝ ነው ይላል። አፍሪካ የሚሸጡ የቻይና እቃዎች ዋጋ እንደሚቀንስ፣ በቻይና የሚሸጡ የአፍሪካ ሸቀጦች ደግሞ ውድ እንደሚሆኑ ጽሑፉ ያወሳል። ቻይና የገንዘቧን ዋጋ የቀነሰችበትን ምክንያት ለመረዳት መለስ ብለን ማየት አለብን ይላል ጽሑፉ። የቻይና መሪዎች እንደ አውሮፓ አቆጣጠር በ1970ዎቹ ዓመታት ከድህነት ለመውጣት ታሪካዊ ውሳኔ አድርገው መንቀሳቀስ ከጀመሩበት ጊዜ አንስቶ በሀገሪቱ ግዙፍ መዋቅራዊ ትራንስፎርሜሽን ለመግፋት ሲጥሩ ቆይተዋል። የልማት ዘዴያቸው በዝቅተኛ ክፍያ፣ በከፍተኛ ደረጃ የውጭና የመንግስት መዋዕለ ንዋይ ፍሰትና በፍጥነት እየተስፋፋ በሄደው ወደ ውጭ ሀገራት የሚላክ ዝቅተኛ ዋጋ የሚያስከፍል ሸቀጣሸቀጥ የሚተማመን እንደሆነ ሲኤንኤን ድረገጽ ላይ የወጣው ጽሑፍ አውስቷል። ቻይና በአሁኑ ወቅት የጉልበት ዋጋ ከፍ ያለባት፣ መካከለኛ ገቢው ከፍ ያለ ሕዝብ ያላት ሀገር ሆናለች። ይህም ለአፍሪቃ መልካም ዜና ሆኖ ቆይቷል። መላ አፍሪቃ ከቻይና ብድር ስትጠቀም ቆይታለች። በአፍሪቃና በቻይና መካከል የሚደረገው የንግድ ልውውጥ ባለፈው ዓመት 220 ቢሊዮን ዶላር ደርሶ ነበር። አፍሪቃ ከዩናይትድ ስቴትስ ጋር ከምታደርገው የንግድ ልውውጥ በሶስት እጥፍ በልጧል። ሸማቾች ከቻይና ርካሽ ተንቀሳቃሽ ስልክና ሌሎች ሸቀጣሸቀጦች ተጠቅመዋል። በሌላ በኩል ግን የአፍሪቃ አምራችነት ከቻይና ከሚገቡ ርካሽ ዕቃዎች ጋር ለመወዳደር ተገዷል ሲል ጽሑፉ ይተነትናል። ጽሑፉ ቀጥሎም የቻይና መሪዎች የሀገሪቱን ገንዘብ ዋጋ ለማውረድ የወሰኑበት የአጭር ጊዜ ፖለቲካና የኢኮኖሚ ምክንያቶች አሏቸው ይላል። ሀገሪቱ ከፍተኛ ክፍያ ወደሚጠይቀው ኢኮኖሚ በምትሸጋገርበት ወቅት የሀገሪቱን ፖለቲካዊ መረጋጋት ማናጋት አይፈልጉም። በአሁኑ ወቅት የእድገቱ ደረጃ ዝግ እንዲል ያስፈልጋል ሲል ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያስገነዝባል። የቻይና የገንዘብ ዋጋ መውረድ የቻይናን እድገት ከፍ የሚያደርግ ከሆነ ለአፍሪካ ዕቃዎች ያለው ፍላጎት ከፍ ይላል። አፍሪቃ ከቻይና የምታስገባው ዕቃም ይጨምራል። ከቻይና በርካሽ ዋጋ የብረት ምርቶች ማስገባቱ የአፍሪቃ ብረት አምራቾችን ሊጎዳ ይችላል። በሌላ በኩል ግን ብረት ተጠቃሚ ኩባንያዎች ይጠቀማሉ በማለት ጽሑፉ ያስረዳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ልዩ ዘገባ አለን አድማጮች።
በአሜሪካ የሚኖሩ የኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር፣ የካሪቢያን የአእምሮ ጥበቃ ማህበር እንዲሁም የኢትዮጵያ ወጣት ባለሙያዎች ማህበር በጋራ ዋሽንግተን ዲሲ ከሚገኘው የዩናይትድ ስቴትስ የአእምሮ ፈጠራ ውጤቶችና የንግድ ምልክቶች መስሪያ ቤት ጋር በመተባበር ሰሞኑን ጉባኤ አዘጋጅተው ነበር። የዚህ የዛሬ ሳምንት አርብ ነሐሴ 9 የተካሄደው ጉባኤ ዓላማም በአሜሪካ የሚኖሩና በተለያዩ ዘርፎች ላይ ለተሰማሩ ኢትዮጵያውያንና ከካሪቢያን አገሮች ለመጡ አፍሪካውያን ስለ አእምሮ ንብረት ጥበቃና የፈጠራ ሥራዎቻቸው እንዴት የሕግ ከለላ ማግኘት እንደሚችሉ ዕውቀት እንዲጨብጡ ማድረግ ነበር። በዚህ ጉባኤ ላይ የተገኘችው ጽዮን ግርማ ስለ ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር እንዲሁም ስለ ጉባኤው አዘጋጆቹን አነጋግራ የሚከተለውን ዘግባለች።
በዩናይትድ ስቴትስ ዲፓርትመንት ኦፍ ኮመርስ ወይም በአሜሪካ የንግድ መስሪያ ቤት ስር የሚገኘው የአእምሮዊ የፈጠራ ውጤቶችና የንግድ ምልክቶች ኤጀንሲ በ3.4 ቢሊዮን ዶላር ዓመታዊ በጀት የሚንቀሳቀስ የመንግስት ድርጅት ነው። ይህ መስሪያ ቤት ከመላው አሜሪካ የተውጣጡ ከፍ ያለ እውቀትና ክህሎት ያላቸው ወደ 12,000 የሚጠጉ ባለሙያዎችን ያቀፈ ነው። እነዚህ ባለሙያዎች እጅግ የመጠቁ የፈጠራ ስራዎች ቴክኒካዊና ሳይንሳዊ ግኝቶችን በመመርመርና እውቅናና ፍቃድ የመስጠትና የመከልከል ስልጣን ያላቸው ናቸው። በዚህ መስሪያ ቤት ውስጥ በርካታ አፍሪካ አሜሪካውያን ተቀጥረው ይሰራሉ። ከዚህ ቁጥር ውስጥም 200 ኢትዮጵያውያን አሜሪካውያን ባለሙያዎች ቋሚ ተቀጣሪ ሲሆኑ ወደ 500 የሚጠጉ ኢትዮጵያውያን ደግሞ በኮንትራት ይሰራሉ። ከነዚህ መካከል ወደ 200 የሚጠጉ ባለሙያዎች ኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ወይም በእንግሊዘኛው Society of Ethiopian American Engineers and Scientists በሚል መጠሪያ ተደራጅተው እንቀሳቀሳሉ። ባለፈው ሳምንት አርብ ነሐሴ 9 ቀንም ይሄ ማህበር ከካሪቢያን የአእምሮ ጥበቃ ማህበርና ከኢትዮጵያ ወጣት ባለሙያዎች ማህበር ጋር በመተባበር ለማህበረሰባቸው ዕውቀት ለማስጨበጥ አንድ ጉባኤ አዘጋጅተው ነበር። የማህበሩ መስራችና ፕሬዝዳንት እንዲሁም የኤጀንሲው ባለሙያ የሆኑት ዶክተር ጥጋቡ ካሳ ኢትዮጵያውያኑና ኢትዮጵያውያን አሜሪካውያኑ በዚህ መስሪያ ቤት ተቀጥረው እስከ አመራር ደረጃ ለመድረስ ዋነኛው ምክንያት በትምህርት ዝግጅታቸው ብቁ ሆነው መገኘታቸው መሆኑን ይናገራሉ። ይህ ሁሉ ቁጥር ያላቸው ኢትዮጵያውያን እንዴት በአንድ ቦታ ላይ ሊሰባሰቡ ቻሉ ለሚለው ጥያቄ መልስ በመስጠት ይጀምራሉ።
ለኛ እዚህ ኤጀንሲ ውስጥ ለመሰባሰብ ምክንያቱ አስቀድመው እዚህ ኤጀንሲ ውስጥ የገቡ ኢትዮጵያን አሜሪካኖች የጥረት ውጤት ነው። እነሱ በፈጠሩት ኤፈርትና ከዛም በኋላ ተደራጅተን ይህንን ሶሳይቲ በማቋቋማችን ኃይለኛ የሆነ ሰራተኛ የመመልመል ሙቭመንት በማድረጋችን ነው ቁጥራችን እንዲህ ሊበዛ የቻለው። ድርጅቱ ደግሞ የራሱ የሆኑ መስፈርቶች አሉት። የአሜሪካ ዜግነት ያስፈልጋል። ያንን የማሟያ መስፈርት ሲሆን፣ ሁለተኛው ደግሞ የቴክኒካል እና የትምህርት ሪኳየርመንት መስፈርቶችን ማሟላት ነው። ከፍ ያሉ በቴክኒካል እና ሳይንሳዊ ኤሪያዎች ላይ ነው የምንሰራው። እነዚህ ኤሪያዎች ደግሞ ከፍ ያለ የኤጁኬሽን ወይንም የትምህርት ሌቭል የሚጠይቁ ናቸው። በአብዛኛው ኢንጂነሮቻችን እና በሳይንስ ፊልድ ላይ የሚሰሩ አሜሪካን ሀገር ውስጥ ባሉ ኢንስቲትዩሽንስ፣ ዩኒቨርሲቲስ፣ ካሌጅስ ውስጥ ግራጁዌት አድርገው ከዛ ተመርቀው የመጡ ናቸው ማለት ይቻላል።
ማህበሩ በ2009 ዓመተ ምህረት ሲቋቋም ከ10 የማይበልጥ አባላት እንደነበሩትና በሂደት ግን የባለሙያዎቹ ቁጥር እየጨመረ ወደ 200 መጠጋቱን ይገልጻሉ። ስለ ማህበሩ ሲያብራሩ
ሶሳይቲ ኦፍ ኢትዮጵያን አሜሪካን ኢንጂነርስ ኤንድ ሳይንቲስት ወይንም በአማርኛ የኢትዮጵያን አሜሪካውያን የሆኑ የመሐንዲሶችና የሳይንቲስቶች ማህበር በአሜሪካ መንግስት አደረጃጀት ዲፓርትመንት ኦፍ ኮሜርስ ወይንም የንግድ ሚኒስቴር ተብሎ በሚጠራው ድርጅት ውስጥ በሚገኝ ዩኤስ ፓተንት ኤንድ ትሬድማርክ ኦፊስ ወይንም በአማርኛ የአእምሮዊ ፈጠራ ውጤቶች እና የንግድ ምልክቶች ቢሮ ተብሎ በሚጠራው ኤጀንሲ ውስጥ በተለያዩ ከፍ ያሉ ቴክኒካል እና ሳይንሳዊ ግኝቶችን በመመርመር እና ከህግና ከሳይንስ አንጻር እነዚህ ግኝቶች ላይሰንስ መሰጠት ይገባቸዋል ወይም አይገባቸውም በሚለው በመፍቀድ ወይም ባለመፍቀድ ስራ ላይ ተሰማርተን የምንገኝ የፐብሊክ ወይንም የገቨርንመንት ሰርቪስ የምንሰጥ ባለሙያዎች ማህበር ነው። ማህበራችን
ትውልደ ኢትዮጵያውያኑና ኢትዮጵያውያኑ ባለሙያዎች በዚህ መስሪያ ቤት መስራታቸው ምን የተለየ ጥቅም ያስገኝላቸዋል በሚል ላቀረብኩላቸው ጥያቄ ምላሽ ሲሰጡ
ዓለም ላይ ያሉ ትልልቅ ፈጠራዎች የዓለምን ኢኮኖሚ የሚያንቀሳቅስ ፈጠራዎች እና የፈጠራ ውጤቶችን መንግስት ነው እና ከግለሰቦች ከድርጅቶች የሚመጡ የተለያዩ ፈጠራዎችን ከማንም ሰው በላይ ለማየትና ለማወቅ ሙያዊ የሆነ ጥቅም አለ። ሁለተኛ ግለሰባዊ የሆነው ጥቅም ደግሞ ምንድን ነው? እዚህ መስሪያ ቤት መስራት የተለያዩ አይነት ጥቅሞች አሉት። ይህ አሜሪካን ሀገር እንደሚኖር ማንኛውም ዜጋ አንደኛ ትልቅ የሆነ የጃብ ሴኪሪቲ ወይንም የተረጋጋ የስራ ዘርፍ ፈጥሮልናል ለእኛ። ሁለተኛ ገቢ የምናገኘው ገቢ አንድ አቨሬጅ አሜሪካን ከሚያገኘው ገቢ በላይ ነው። እንደ ፕሮፌሽናልስ በደንብ ተከፍለን ነው የምንሰራው። ሶስተኛ እዚህ በመስራታችን ድርጅቱ ወይንም መንግስት የሚሰጠን የተለያዩ አይነት የእኛን ሴኩሪቲ ሊያሟሉ የሚችሉ የጤና ኢንሹራንሶች፣ የጥርስ፣ የአይን፣ የጡረታ መብቶች፣ የተለያዩ የኢንቨስትመንት ኦፕሽንስ አብሮ መንግስት እዚህ ቦታ ላይ በመስራታችን የሚሰጠን የተለያዩ ጥቅሞች አሉ።
ዶክተር ጥጋቡ ይህን ጥቅም ወደ ገንዘብ ቀይረው ሲያሰሉት እነዚህ ኢትዮጵያውያን ኤጀንሲ ውስጥ ተቀጥረው በመስራታቸው ምክንያት ከፍተኛ ተከፋይ እንደሆኑ ይናገራሉ። አመታዊ ስሌቱንም በአሃዝ ሲያስቀምጡት
ስናሰላው ከዚህ ኤጀንሲ ፔሮል ውስጥ ከ10 እስከ 14 እስከ 15 ሚሊዮን ዶላር የሚጠጋ ከዚህ ኤጀንሲ ፔሮል ለኛ ኮሚኒቲ ነው የሚመጣው። ይሄ ትልቅ የሆነ ኢምፓክት ነው ያለው። አንደኛ የራሳችንን ቤተሰብና ፋሚሊ እዚህ ሀገር ላይ ከማስተዳደር አልፈን ሀገራችንን ብዙ ወገኖቻችንን መርዳት የምንችል ሰዎች ሆነናል ማለት ነው። ከዛም አልፈን ደግሞ አንዳንዶቻችን ኢንተርፕሪነርሺፕ የራሳችን የሆነ ቢዝነስ የተለያየ ነገር ራን ለማድረግም ይሄ ነገር አግዞናል ማለት ነው።
ዶክተር ጥጋቡ ሌላ እንዲያብራሩልኝ የጠየኳቸው የፈጠራ ስራዎቻቸውንና አዳዲስ ግኝቶቻቸው የባለቤትነት መብት እንዲያገኝ ማመልከቻ ከሚያስገቡ ተመራማሪዎች መካከል የኢትዮጵያውያኑ ተሳትፎ ምን ይመስላል የሚል ነበር።
በአብዛኛው ማመልከቻዎቹ የሚመጡት ከትልልቅ የፋርማሲውቲካል ካምፓኒዎች አሜሪካን ሀገር እና ከተለያየ ዓለም ከሚኖሩ ትልልቅ ፋርማሲውቲካል ካምፓኒዎች እነዛን ግኝቶች ከሚሰሩ ካገኙ ሳይንቲስቶች ወይንም ካገኙ ፈጣሪዎች መካከል በጣም ብዙ የኢትዮጵያንና የኢትዮጵያን አሜሪካኖች ስም ይደርሰኛል። ብዙ አያለውኝ። ጓደኞቼ ደግሞ እዚህ ባልደረባዎቼ እንደሚነግሩኝ ከሆነ በጣም በግለሰብም ደረጃች እና ኢትዮጵያንስ በተለይ አሜሪካን ሀገር የሚኖሩ ሰዎች ብዙ አይነት የፈጠራ ውጤቶች ላይ ማመልከቻ እያስገቡ እንደሆነ እና ማመልከቻዎች እንዳሉም አንዳንድ ኢንዲኬተርስ አሉ ጓደኞቼ ሁሌ ይነግሩኛል። እና ይሄ የዚህም ማህበር ዋናው ፐርፐዝ አስፈላጊነቱን ለኢትዮጵያና ለኢትዮጵያን አሜሪካኖች በሰፊው ደግሞ ማሳወቅና ይሄንን ኖሌጅ ማስፋፋት በሚለው ነገር ላይ ቤዝ ያደረገ ነው ማለት ነው።
በአሜሪካ የሚኖሩ ኢትዮጵያውያን ከፍ ባሉ የፈጠራ ስራዎች በቴክኖሎጂና ሳይንሳዊ ግኝቶች ላይ በመሳተፍ ከአሜሪካውያን ፈጣሪዎች እኩል መራመድ በመጀመራቸው እንዲሁም በተለያዩ ዘርፎች አዳዲስ ነገሮችን በመፍጠር ዘርፉን የመቀላቀል ተሳትፎ በማሳየታቸውና የፈጠራ ስራዎቻቸው የሕግ ከለላን ማግኘት የሚችልበትን መንገድ ለማወቅ ጥያቄ በማቅረባቸው ጉባኤው መዘጋጀቱን አዘጋጆቹ ያብራራሉ። ዶክተር ጥጋቡ ስለዚሁ ሲናገሩ
የአእምሯዊ ንብረቶች ጥበቃ ወይንም ኢንተሌክቹዋል ፕሮፐርቲ ራይት የሚባለው በእንግሊዘኛ አጠራር የአሜሪካን ሀገር የኢኮኖሚ የጀርባ አጥንት ነው። እዚህ ሀገር ላይ የምታዩ ማንኛውም ፕሮዳክት እና ማንኛውም ሰርቪስ በእነዚህ ጥበቃዎች ላይ ቤዝድ የሆነ ነው። እንደገና ይህ የአእምሮ ንብረቶች ጥበቃ አሜሪካንን ጨምሮ ከዓለም ዙሪያ ሁሉ ከሚመጡ የፈጠራ ውጤቶች የንግድ ምልክቶች እና የቅጂ መብቶች ማመልከቻ ላይ የተመረኮዘ ነው። እኛም በተለይ ኢትዮጵያን እና ኢትዮጵያን አሜሪካኖች በዚህ በቴክኖሎጂ እና በሳይንስ እየረቀቀ ባለ ሀገር ውስጥ ስንኖር የተለያዩ ነገሮችን በመፍጠር እና የተለያዩ ፕሮዳክቶችን ወደ ገበያ በማውጣት የምንጫወተው ሚና ከጊዜ ወደ ጊዜ ከፍ እያለ እየመጣ ነው። ይህንንም በመረዳት እኛ እዚህ ድርጅት ውስጥ የምንሰራ ኢትዮጵያን አሜሪካንስ ያሰብነው ነገር ምንድን ነው? እነዚህ ማመልከቻዎች ለማመልከት የሚያስፈልጉ መስፈርቶች ምን ናቸው? ከመስፈርቶቹም ሌላ ለማመልከት ምን አይነት የማመልከቻ መረጃዎች አቬለብል ናቸው? እንደገና ደግሞ የት ነው መሄድ የሚቻለው? እንዴት ነው ማመልከት የሚችለው የሚለውን ነገር ይህንን ኖሌጅ ለሀገራችን ሰውና ለኢትዮጵያን ለኢትዮጵያን አሜሪካንስ እንዲሁም ደግሞ ኢትዮጵያን ብቻ አይደለም ቤዝድ ያደረገው ይሄ ነገር ዓለም ሁሉ የሚጠቀምበት ሲስተም ስለሆነ አፍሪካ አዘ ኮንቲነንትም ሊጠቀም የሚችልበት መንገድ ከማዘጋጀት አንጻር ነው ይህንን ሲምፖዚየም ያዘጋጀ ነው።
የፈጠራ ባለቤቶቹ የምጣኔ ሀብትና የሞራል መብታቸው ተጠብቆ ሰዎች ለፈጠራ እንዲነሳሱ ከአዳዲስ ፈጠራዎቻቸው ጥቅም የማግኘት መብታቸውን ማስከበር እንዲችሉና ሳይንሳዊና ቴክኖሎጂያዊ ዕውቀታቸውን አሳድገው ተጠቃሚ እንዲሆኑ በጉባኤው ላይ የፈጠራ ስራ መብት፣ የቅጅና ተዛማጅ መብት እንዲሁም የንግድ ምልክት መብትን በሚመለከት በሶስት ባለሙያዎች ገለጻ ተሰጥቶ ነበር። ይህን ጉባኤ ካዘጋጁት መካከለም የኢትዮጵያ ወጣት ባለሙያዎች ማህበር አንዱ ነው። እዚህ ማህበር አንዱ መስራችና ፕሬዝዳንት የሆነው መስፍን ጌታነህ ገለጻውን ስላደረጉት ሶስት ባለሙያዎች ሲናገር
ሶስቱም በፓተንቱም ትሬድማርኩም ኮፒራይቱም በጣም የጠለቀ እውቀት ያላቸው ሰዎች ናቸው። በዛ ስራ ውስጥ ለረጅም ጊዜ ሰሩ የነበሩ መስሪያ ቤቱ ያዘጋጃቸው ኤክስፐርቶች ናቸው።
የካሪቢያን አይምሮ ጥበቃ ማህበር ፕሬዝዳንት የሆኑት ማርክ አንቶኒ የአእምሮ ንብረት ጥበቃን በተመለከተ ለአባሎቻቸው ለማሳወቅ ከፍተኛ ጥረት እያደረጉ እንደሆነ ገልጸው
We're trying to promote intellectual property to our Caribbean members. We cooperated with the
CEO. ከኢትዮጵያ አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ጋር አብረን ለመስራት ምክንያታችን በእኛም ሆነ በእነርሱ ሀገር የአእምሮ ንብረትን መብት ሊያስከብር የሚችል ጠንካራ ስርዓት አልተገነባም። ስለዚህ እኛ ለማህበረሰባችን ማስተማር እንፈልጋለን፣ እነርሱም ለማህበረሰባቸው ዕውቀት ማስጨበጥ ይፈልጋሉ። መጀመሪያ እዚህ አሜሪካ ያሉትን እናስተምራለን፣ ከዚያ ቀጥሎ ወደ ካሪቢያን አገሮችና ኢትዮጵያ፣ ቀጥሎም በአጠቃላይ አፍሪካ ላይ ትኩረት አድርገን በአፍሪካ ደረጃ እናስተምራለን።
ጉባኤውን ያዘጋጁት ማህበራትና የኢትዮጵያውያን አሜሪካውያን መሐንዲሶችና ሳይንቲስቶች ማህበር ኢትዮጵያውያን ትውልደ ኢትዮጵያውያንም ሆኑ አሜሪካ የተወለዱ የኢትዮጵያ ደም ያላቸው ወጣቶች ሁሉም የተሻሉ ቦታዎችን ማግኘት እንዲችሉ ተጨማሪ ስልቶችን እየቀየሱ ጠንክረው እንደሚሰሩ ገልጸውልኛል።
እሰጥ አገባ
እሰጥ አገባ ክርክር ነው። የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ
ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው፣ ለህዝቦች በጣም ተቆርቋሪ የሆኑ፣ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው? መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል፣ ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው? እኔ ሰዎች ስለጻፉ ብቻ አላሰርኩ፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ነው።
እንደምናውቀውና እንደደረሰብን አፈና እና አንዱዓለም አራጌ እድሜ ይፍታ የተፈረደባቸው ኢሜይል ተለዋውጣቸዋል ተብለው ነው። ዱ ፕሮሰስ ኦፍ ሎ የሌለበት አገር፣ አረማመድህ ደስ አላለኝም ተብሎ የሚታሰርበት አገር፣ ጓደኞችህ ደስ የሚሉ አይደሉም እና ከነሱ አካባቢ በመዋልህ ተብሎ በፕሪዘምፕሽን ሰው የሚታሰርበት አገር፣ ዳኛውም አንድ አካል ነው፣ ፍርድ ሰጪውም አንድ አካል ነው፣ አቃቤ ህጉም አንድ አካል ነው። በእንደዚህ አይነት ሁኔታ ውስጥ ነው ላለፉት 25 ዓመታት ውስጥ እየተጓዝን ያለ ነው። አሁንም በዛ ስርዓት ውስጥ ነው ያለ ነው።
ለዛሬ እዚህ ላይ እናብቃ። ሙሉውን ክርክር በነገው ምሽት ዝግጅታችን ታደምጣላችሁ።
የማጠቃለያ ዜና አሰማለሁ። በምዕራብ ሐረርጌ ዞን በአብሮ ወረዳ በዝናብ እጥረት ምክንያት ነዋሪ ህዝብ እርዳታ የሚያስፈልገው መሆኑን ነዋሪዎች ለቪኦኤ አፋን ኦሮሞ ክፍል ገልጠዋል። ሶማሊያ ያለው ሶስት የአፍሪካ ህብረት ተልእኮ ወታደሮች ባለፈው ወር ሲቪል ሶማሌዎችን በመግደላቸው ክስ ተመስርቶባቸዋል። ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን በሶሪያዋ ሆሞስ ክፍለ ሀገር የሚገኝ አንድ ጥንታዊ የክርስቲያን ገዳም አወደመ። የሶሪያ መብት ታጋዮች ናቸው የነገለጡት። ዜናው አበቃ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የቴክኒክ መሐንዲሱ ጆ ጊል፣ በስቱዲዮ ፕሮግራሙን የመራልን ቴሌላይን ባክ ነው።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አስተናጋጆቹን የአዲሱ አበበና
እኔም ሰሎሞን አባተ አብራችሁን ስለቆያችሁ እያመሰገንን
ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም፣ ደህና እደሩ። The Voice of America.